ክፍል ሁለት መደበኛ ፕሮግራማችን አሁን ይጀምራል። በመጽሐፍት ዓለም ፕሮግራማችን በሐማቱ ማተደርሶ በህይወት ታደሰ የተተረጎመውን የሶሻሊስቱ ጠንቋይ ጉዳይ መጽሐፍ አንድ ምዕራፍ አሰምተን የጠቅላላ ፕሮግራማችን ፍጻሜ ይሆናል።
ከመጽሐፍት ዓለም ፕሮግራማችን በእውነተኛ ታሪክ ላይ የተመሰረቱ ልቦለዶችን የኢትዮጵያ ታሪክ ባህልና ማህበራዊ እሴቶችን እንዲሁም የሀገራችንን የጀግኖች ታሪክ የሚያወሱ መጽሐፍትን የምንተርክበት ነው።
ሶሻሊስቱ ጠንቋይ ጉዳይ ደራሲ ሐማቱማ 1985 ዓ.ም ተመረጠ በህይወት ታደሰ ተተረጎመ 2007 ዓ.ም የእሳት ዳር ወጎች አውራ ጎዳና ላይ እንደሚባለው በጫካ ውስጥ መጓዝ አደጋም በረከትም ሊያስከትል ይችላል። በሀገራችን በሚወጉ ወጎች ውስጥ በየገጠሩ በዱር ስትጓዝ ያጋጥሙ የሚችሉት የፍጡራን አይነቶች በሶስት ቡድን ይከፈላሉ። እነዚህም ሰይጣን ቅዱሳንና ነጋዴዎች ናቸው። በሰይጣን ቡድን ስር ቀማኞች፣ ሽፍቶች እና ነፍሰ ገዳዮች ይገኛሉ። ቅዱሳኑ ደግሞ እንደኔና እንዳንተ አይነቶቹ ተጓዦች ወይም እግዚአብሔር ካዘነልህ ብቻህን እንዳትጓዝ ብሎ አንዳንዴ የሚልክልህ መናፍስት ናቸው። ነጋዴዎች በራሳቸው ቡድን ውስጥ መመደብ ያለባቸው ጥሩ ወይም መጥፎ መሆናቸውን ኢትዮጵያውያን ገና ስላልወሰኑ ነው። ወደ ወጎቹ እንመለስና እንደሚባለው ብዙውን ጊዜ በአውራ ጎዳናዎች ላይ ከጉዞ አረፍ ተብሎ እሳት በሚነድባቸው ቦታዎች ላይ አስደናቂ ወጎች ይወጋሉ። በርግጥ አገሪቷ አሏት ተብሎ የሚወራላቸው አውራ ጎዳናዎች ጥቂት ናቸው። ከመንገድ ወጣ ያለ ገላጣ ቦታ ላይ የተዳከሙትን መንገደኞች በሚያሟሙቀው እሳት ዙሪያ ጠንቅቃ ምላሶች ሁሉ ይፍታታሉ ይባላል። አንዳንዴ ልምድ ያላቸው መንገደኞች በቅል ከሚይዙት አረቄ ጎንጨት ይደረጋል። ታዲያ ሙኛንግስ የሚለውን ቅጽል ስም ያተረፈው አረቄ ምላስን ዘና ለማድረግ እና ጨለማውንና መግቢያና መውጫው የማይታወቀውን የኢትዮጵያዊን ልብ ከፈትፈት ለማድረግ ይጠቅማል። ለኢትዮጵያዊ የማያውቀውን ሰው በጥርጣሬ ማየት ተፈጥሯዊ ነው ማለት ይቻላል። ነገሩ የምታውቃቸው ሰዎችም ሆኑ ጓደኞች ሁሉም በረከትን ይዘው ስለማይመጡ ጉዳዩ ለመረዳት አያዳግትም። ማንንም አትመን በተለይ የገዛ መላስህን የሚለው ዝነኛ ኢትዮጵያዊ ይብህል ነው። ያፈለምታ የሚያጋጥማቸው ሰዎችን መተባበቅ ስራቸው በሆነ ሰላዮች ጥምብላ የሞላች ሀገር ውስጥ በጣም አስፈላጊ ማስጠንቀቂያ ነው። አፍላፊ ያስቀጣል። እንዲሁም ሰላዮች ጆሮአቸውን ስለሚያቀባብሉ ወይም ጆሮአቸውን ሰክተው አፋቸውን ስለሚጠቡ ጆሮ ጠቢ ይባላሉ። እንግዲህ ይህ ለተኖረ ነባራዊ ሁኔታ ግርድፍና ጉልህ ማብራሪያ ይሆን ይሆን? የመስራችሁን ምረጡ። ግን ተጨባጩ እውነታ ይሄው ነው። ያም ሆኖ ሰዎች ጫካ ውስጥ በእሳት ዳር ዙሪያ ለማያውቁት ሰው ሁለተኛ አላገኘውም ብሎ በማሰብ የውስጣቸውን ሁሉ አራግፈው ይዘከዝጋሉ። ቢሆንም ግን ለክፉም ለደጉም በዚህ አይነት ሁኔታ ውስጥ ወጎች የሚወጉት ተጨማምሮባቸው ስሞች ተቀያይረው ቦታዎች ተደበስብሰው ነው። ማን ያውቃል? በኢትዮጵያ ውስጥ ሊሆን አይችልም የሚባለው ነገር ሆኖ የመገኘት ልማድ አለው። እንደሚባለውም የፈሩት ይደርሳል፣ የጠሉት ይወርሳል። ይህን እንደ መግቢያ ካልኩ በኋላ አንድ ጊዜ በአገሪቱ ውስጥ ራቅ ያለ ቦታ በእሳት ዳር ዙሪያ የሰማሁትን አንድ ወግ ላወጋችሁ ፈልጋለሁ። የሩቅ ዘመድ ለመጠየቅ እየተጓዝኩ በነበረበት ጊዜ ነው እኔ በሚሄድበት አቅጣጫ በበቅሎ የሚጓዝ አንድ ሽማግሌ ያገኘሁት። ብቻውን በበቅሎ የሚጓዝ ሽማግሌ ማየት ለአዲሲቷ አብዮታዊት ኢትዮጵያ አዲስ ነገር ነው። በድሮ ጊዜ በቅሎ ያለው ሰው ብዙውን ጊዜ በእግር ሆነው የሚከተሉት አሽከሮች ይኖሩታል። እኔ ያገኘሁት ሽማግሌ በድሮ ጊዜ ጥሩ ሕይወት ያሳለፈ ይመስላል። ከአብዮቱ በፊት በደም መልካከት እስካሁን ድረስ የበቅሎ ባለቤትነቱን ይዞ መቆየቱ እድለኛ ነው። እስካብዮቱ ድረስ በከፍተኛ ታማኝነት ካገለገሉት የድሮ ስርዓት ጋር የተያያዘ ማንኛውንም ነገር በመውረስ እና ለመንግስት ገቢ ለማድረግ የሚተኩ አዳዲስ ባለስልጣናት ከመኖራቸው አንፃር ማለት ነው። ማንኛውም በሶቪየቶች የሰለጠነ አዲስ ካድሬ እንደሚያብራራላችሁ በበቅሎ የሚሄድ ሽማግሌ ያውም በሚገባ የተቀለበ በቅሎ ደንበኛ የዝሮ ስርዓት ምልክት ነው። ይሁን ሆኖ በመንገዳችን ላይ እኔና ሽማግሌው ማውራት ጀመር። እኔ በእግሬ እሱ ደግሞ በቅሎ ላይ ሆኖ እየተጓዝን ነው። እኔ ለሚሄድበት ቦታ ወደሚቀርብ መንደር እንደሚሄድ አወቅኩና ሳንነጋገር አብረን ለመጓዝ ወሰን። እሱ ሊንፊልድ ቮልት ጠመንጃ ጓንድ የሚባለውን ይዟል። እኔ ደግሞ ቀልጣፋውንና አጠቃቀሙን ካወቁበት አደገኛ የሆነውን መውዜር ታጠቂያለሁ። ሁለታችንም መታጠቃችን ሁኔታውን ሚዛናዊ ቢያደርገውም በተጨማሪ ግን አደጋውን በዚያው ልክ ጨምሮታል። የኔ መሳሪያ ተቀባብሎ ተዘጋጅቶ ነበር። የእሱም እርግጠኛ ነኝ እንደዚያው ነው። የተማመነው በተለመደው ኢትዮጵያዊ መንገድ ነው። ጥርጣሬ በተሞላበት ሁኔታና በትንሹ እንዳልኩት ማን ያውቃል? ሽማግሌም አረመኔ ነፍሰ ገዳይ ሊሆን ይችላል። እንደኔም አይነቱ ወጣት እንደዚያው። ለነገሩ መንግስታችንም እኮ ያን ያህል እድሜ ጠገብ አይደለም። የአገሬ ሰዎች ግን በጣም አደገኛው መንገድ የሚገኘው በሴት ልጅ ባቶች መሃል ነው ይላሉ። ይሄ እንግዲህ ስለምናስብበት መንገድ ጥልቅ እውቀት ይሰጣችኋል። የከተማ ሰው መሆን አለብህ አለ ሽማግሌው በቀጥታ። እርጅና ቀጥታ የመናገርን አንዳንዴም አክብሮት ያለማሳየትን መብት ይሰጣችኋል። ምንም ነገር ለማረጋገጥ ወይም ለመካድ ሳትፈልግ ስትቀር ፈገግ ማለት ነው። ፈገግታ አሳየሁት። መውዜሩና ልብስህ ጥሩ ሽፋን ነው ቀጠለ። እኔ ግን ጥሩ አይኖች ናቸው ያሉኝ። እጆችህ እግሮችህ የገበሬ አይደሉም። ስለዚህ ለመንግስታችን ራስ መታት የሆኑ ተጋባራትን ከመፈጸሙ ከነዚያ ሰይጣን ወጣቶች አንዱ እንደሆን ከገምታለሁ። መንግስታችን ያለበት ሁኔታ አንደች የምጽት ቅላጽ የነበረው ቅንነት የጎደለው አባባል ነበር። መልክቱ ገባኝና ይበልጥ ሞቅ ያለ ፈገግታ አሳየሁት። በመሐላችን ድልድይ ተዘረጋ ማለት ነው። እስካሁን ምንም ስላልተናገርኩ በማንኛውም ሰዓት ሳልዋረድ ላፈገፍግ እችላለሁ ማለት ነው። ልክ እንደ ሩቅ ምስራቃውያን ሁሉ ኢትዮጵያውያንም ስለ ውርደት በጣም ይጨነቃሉ። ጉዞአችን ረጅም ነው፣ ግን እኔ በእግር መሄድን የለመድኩት ነገር ስለሆነ ብዙ አላስቸገረኝም። ሽማግሌው በቅሎው ላይ ነው። ራሱን በሰፊ የሰሌድ ባርኔጣ ከፀሐይ ተሸፍኗል። አካሄዳችንም የተመጠነ ነበር። ለምንድን ነው የጢማሞቹን ጓደኞችን አይነት አውቶማቲክ መሳሪያ አልታጠቀው? ጠየቀ ሽማግሌው። አዎ አውቃለሁ፣ መውዜሩ የዘራፊዎችን ትኩረት አይስብም። እንዲያውም ልክ ነህ። እግዚአብሔርን የሚፈራ ገበሬ እንኳን አውቶማቲክ የታጠቀ ሰው ቢያይ ሰውየውን እንዴት እንደሚያጃጅለው እንደሚያታልለውና ጠመንጃውን ለመውሰድ እንዴት እንደሚገድለው መዶለት ይጀምራል። ክፋት መቼም ከምንበላው እንጀራ ነው የሚመጣብን። እኔ ነኝ ሽማግሌ ሰው ነኝ። ራሴን ማን እንደሆን እንኳ ከማላቃቸው ሰዎች ለመከላከል መሳሪያ መታጠቅ አለብኝ። ከማንም ቢሆን በጣሊያን ጊዜ ሌሎች አገሩን ጥለው ሲሄዱ እኔ ፋሽስቶችንና የሙሶሎኒን ታጣቂዎች ተዋግቻለሁ። ለአምስት ዓመታት ለሀገራችን ተሰቃይተናል። ቤተሰቦቻችንን፣ ጓደኞቻችንን፣ ንብረታችንን አጥተናል። ንጉሱ እንኳን ሳይቀር ከነ ቤተሰቡ ወደ ውጭ አገር በመጓዝ አጋፍጦን ጥሎን ሄደ። ኋላ ላይ ከእንግሊዞች ጋር ተመልሶ መጣ። እኛም ይቀራል ነው። በጊዜው ብዙ አርበኞች ጥሎን በመሄዱ ክህደት የፈጸመብን መስሎ ቢሰማቸውም ቢያንስ አጋር ይዞ መጥቷል ብዬ ነበር የተከራከርኩት። ታዲያ እንግሊዞቹስ ሰይጣኖች መቅደላ ላይ አጤ ቴዎድሮስን ምን እንዳደረጉት ታውቅ የለም? ቆራጡ ንጉስ ከሞተ በኋላ መቆየት ፈልገው ነበር ሊገዙ፣ ግን ኢትዮጵያውያን መከራቸውን እንደሚያሳዩአቸው አውቀው ሐሳባቸውን ቀየሩ። ጣሊያኖቹ ከተሸነፉ በኋላ ደግሞ እንደገና ሞክረው ነበር። እንደገና አቅዳቸው ስለመከነባቸው እኛን ሴራና መከፋፈል ውስጥ ከተቱን፣ በተለይ በሰሜን። ለማለት የፈለኩት ምንም እንኳን ለነጻነት የተዋጋነው እኛ ብንሆንም አገር ጥለው የጠፉት ባንዳዎችና ከሃዲዎች የተመልሰው ጌቶች ሆኑ። ይህ የኛ ታሪክ ነው፣ ያንተም ታሪክ ነው። ግን እናንተ ወጣቶች አባቶቻችሁን አታከብሩም፣ የገዛ ሀገራችሁን ታሪክ አታውቁም። ምንም ያህል አስቀያሚ ቢሆኑ ፈረንጆቹን ለመሆን እነሱ የሚያደርጉትን ትቀዳላችሁ። ስለሆነም ተመሳሳይ ወጥመድ ውስጥ ወደቃችሁ። ንጉሱን ተንኮሳችሁና አዋግባችሁ መጨረሻውን አቀረባችሁት። በንጉሱ ትእዛዝ እናንተን ሲገሉ የነበሩት ወታደሮችም አሁን ስልጣን ይዘው ቁጭ። አሁን ሁላችሁም እየተሰራችሁና እንደ ዱር እንስሳ በየጫካው እየተገደላችሁ ነው። የምናገረው እውነትነት የለውም? ስነ ስርዓት የጎደለ ሰው ካልሆንክ ወይም እርግማን ካላማረ በቀር ሽማግሌን አትቃወምም። አቋራጭ መንገድ ይመረጣል። እውነት ነው የተናገሩት ስል እጄን ሰጠው። ግን ሁሉንም ወጣት እንደዚህ ባንድ ላይ መፈረጅ የሚቻል አይመስለኝም። በታሪካችንና በአገራችን ኩራት የሚሰማንና በባርነት ነጮቹን የማናመልክ ብዙዎች አለን። እና አሁን የት ነው የምትገኙ? ሽማግሌው ገና እየተሟሟቀ ነበር። በርካታ ወንዶችና ሴቶች ወደ ሱዳን ሲሸሹ ያጋጥሙኛል። ለምንድን ነው እንዳንተ እዚሁ ቀርተው የማይታገሉት? ለምንድን ነው ጠመንጃ በተተኮሰ ቁጥር እንደ ጥንቸል አቅራቸውን ስተው የሚደነብሩት? ፈሪዎች እንደሆኑ ትክዳለህ? እንደዚያ ማለት እንኳ አስቸጋሪ ይመስለኛል አልኩኝ። አብዛኞች በመንግስት ሽብር እየተካሄደባቸው ነው። ብዙዎቹ ምንም ፖለቲካ የሚባል አያውቁም፣ እዚያ ውስጥ መግባትም አይፈልጉም። በተጨማሪም ሁሉም ደርሰን አላደራጀናቸውም። በጣሊያን ወረራ ወቅት ሁሉም ወጣቶች ግራዚያኒን ተዋግተዋል። እሱን እኮ ነው የምለው አንተ ልጅ፣ አለ ሽማግሌው ፈገግ ይያለ ቆራጦቹ ተዋጥተዋል ፈሪዎቹ ከናቶቻቸው ቀሚሷላ ተደብቀዋል ለፋሽስት ኢጣሊያ አጎብድደዋል ወይም ደግሞ አገር ጥለው ሸሽተዋል ሁሉም ቢዋጉ ኖሮ ድል ለመቀዳጀት 5 አመት አይወስድብንም ነበር ያው ነው አልኩኝ ሁሉም አይዋጋም መጀመሪያ ላይ ደፋሮቹ ቆራጦቹና ንቆዎቹ ናቸው ቢዋጉት የነሱ ምሳሌነትና መስዋዕትነት ሌሎቹን ያጀግናል ቆራጦቹ ከሞቱ ፈሪዎቹ ብቻ ይቀራሉ ሽማግሌው አሾፈ ኢትዮጵያ ወነተኛዎቹ ወንዶች ፋሽስትን ሲዋጉ ሞቱና ፈሪዎቹ ቃጤው ጋር ቀሩ አሳዛኙ ታሪካችን ይኸው ነው አሁንም ተመሳሳይ ነገር እየተፈጠረ ነው እዚህ ጫካ ውስጥ እየተሰየቃያችሁ ያላችሁት ሁሉ ትሞታላችሁ ማን ይቀራል የሸሹት ከተማ ውስጥ የወታደሮቹን ቦት ጫማ አስካውን ድረስ እየላሱ ያሉት ኢትዮጵያ የተረገመች አገር ነች አለ መጨረሻ ላይ ሀዘን በተላበሰ ቅላጼ ከዚያ በኋላ ለረጅም ጊዜ አልተነጋገርንም ሁለታችንም በየራሳችን ሐሳብ ውስጥ ሰመጥ አንድ ምንጭ ጋር ስንቀርብ ራስ ወሰን በቅሎም እንዲያርፍ አድርገን እኛ ከያዝነው በሶና ዳፎ ቆሎ ተካፍለን ቀመስ ፀሐይ ልትጠልቅ ስትቀርብ ሰማዩም ሲቀላና ወፎችም ወደ የጎቻቸው ሲያመሩ ሌሊቱን እዚያው ለማሳለፍ ወሰን ሽማግሌው በቅሎ በጨለማ ሲሄድ ወለም እንዳይለው ስለተጨነቀ እንጂ እኔ እንኳ በሌሊት የመጓዝ ልምድ ስለነበረኝ መከተል ፈልጌ ነበር ጥሩ ቦታ አመረጥኩኝ በምንጩና በጥርጊያ መንገዱ መካከል ያለ ድብቅ ቦታ እሳቱን አንትችን ተጨረስ እና ሽማግሌውም ተመቻችቶ ጋደም እንዳለ መጨለም ጀመረ ለሁለታችንም በድንጋይና በእንጨት ሁለት ምሽጎች ሰራው ተኩስ ቢከፈትብን እንኳ ከነዚህ ጀርባ ተሸሽገን እድላችንን እንሞክራለን እዚያ የስልጠና ካምፕ ውስጥ የተሰጠን ትምህርት ድንጋይና እንጨት ከታጣ መሬቱን ቢሆን ቆፍር ይላል ያለ ሽፋን በፍጹም እንዳተኛ ግልጽና ሜዳማ የሆኑ ቦታዎችን አትጠቀም በቅሎ የሚበላው ተሰጥቶ ታስሯል እኛም ምግብ ቀምሰናል እሳቱ መሞቅ ጀምሯል ሽማግሌውም እንደሚጠበቀው ከከረፊቱ ውስጥ አንድ ጠርሙስ አረቄና ሁለት የቡና ስኒዎች አወጣ የደከመ ሰውነታችንን ለማሟሟቅ አለ ፈገግ እያለ ትንሽ እንደምትቀምስ ተስፋ አድርጋለሁ በሽምቅ ተዋጊ ሰራዊት ውስጥ ብርቱ መጠጥ መጠጣት የተከለከለ ቢሆንም በህዝቡ መካከል የመስክ ስራ የተሰማራ ነው ግን በመሰለን መልኩ እንድንወስን ይፈቀድልናል ስለዚህ ተቀላቀልኩት አረቄው ጠንካራ ነበር ምላሴን ሲያሳርረው ደከማውን ሆዴንማ ሊያረገው የሚችለውን ነገር አስቤ ፈራሁት አንድ መለኪያ አረቄ በየቀኑ መጠጣት የኑሮን ሸክም ለመቻል ይጠቅማል አለ ሽማግሌው ከዚህ በፊት ብዙ ጊዜ የሰማሁትን የተለመደ አባባል በመድገም በልክ ነው መጠጣት ያለበት በተለይ የጎጃም ዳግማ አረቄ በጣም ኃይለኛ ነው ሴቶቻቸውም በጣም ጠንካራ ናቸው ለዚያ ይሆናል እንደዚህ አይነት ኃይለኛ አረቄ የሚጥሉት ሳይንሳችሁ ምንድነው የሚለው ሳይንስ አልኮል በትንሹ ሲሆን ጥሩ ነው ይላል አልኩት ሁሉ ጊዜም ቢሆን ነጮቹ ልፍስፍስ እንደሆኑ አውቅ ነበር በትንሹ ነው በርበሬ እንኳን አይበሉም እኮ ለፍስፍስ ብቻ እንግሊዞቹ ግን እንዳታ ነው የሚጠጡት ሳስበው እንደ ሌሎቹ ፈረንጆች አይመስሉኝም እንግሊዞች ተንኮለኛ ሰይጣኖች እንደኛው ናቸው ታውቅ የለ የሚጠሏቸው መስሎኝ አልኩኝ ነገር ስፈልግ እጠላቸዋለሁ አለ ሽማግሌው በስሜት እውነት ግን እውነት ነው እኛ ሀበሾች ስንባል በብዙ መልኩ እንደነሱ ነን ሸር መከፋፈል ጭካኔ ማጭበርበር በዚህ እኮ ተወዳዳሪ የለንም አረቄን ተጎነጨው በእናንተ ጊዜ ግን ሁኔታው የተለየ ነበር አይደለም አሁንም ነገር እየፈለኩ ነው። ሽማግሌው ግን ወጥመድ ውስጥ አልገባም።
ማን ነው እንደዚህ ያለ? እናንተ ወጣቶች እኮ ልፍስፍሶችና የተደናገራችሁ ስለሆናችሁ ለሸረኝነት ክህሎት እንኳን የሚበቃ አቅም የላችሁም። በስልት የማስተላል ጥበቡም የላችሁም።
በሳቂ ያቋረጥኩት።
እንዴት ነው ሰው በስልት የሚያስተላልለው?
የሚያስቅ ነገር መስሏል መለሰ ሽማግሌው። ድምጹ ጮክ ቢልም ተናዶ ግን አልነበረም።
ምርጥ የሚባለው ማጭበርበር ፍጹምና የማዳግም ድባቅ የሚመታ መሆን አለበት። እንግዳን ሰው ማስተላል ወይ በመጠኑ የሚያቆጥን ሰው መካድ ሊነገርለትም የሚገባው ነገር አይደለም። ተራ ነገር ነው። ማንም ቂል ያደርገው የሚችለው ጉዳይ ነው። የክህደትን ጫፍ የሚነሳው እውነተኛ አስተላይ የቅርብ ጓደኞቹን ሚስቱንና ቤተሰቡን የሚያስተላልለው እነሱም ላይ የሚያደርገው ነገር ዝም ብሎ በመጠኑ ምቾት የሚነሳቸው አይነት ነገር ሳይሆን ህይወታቸውን የሚለውጥ ነገር ሲሆን፣ አየህ፣ ይሄ ከፍተኛው ማጭበርበር ነው። ሊወራለት የሚገባው አይነት ክህደት። ግን ልብ በል እንረግመዋለን እኮ
አስተነቀቀኝ ሽማግሌው።
ስልቱን ጨርሶ የሥነ ምግባር መርህ የለሽ መሆኑንና ፈሪሃ እግዚአብሔር የሌለው መሆኑን እንረግመዋለን። በውስጣችን ግን የሚጠይቀውን ወኔ እናደንቀዋለን። ለራስ የሚሰጥ ፍጹም ፍቅር የሚወገዝ ነገር ቢሆንም ግን ደግሞ ባድናቆት የሚታይ ነገርም ነው። ይሄ ነው የህዝብ ባህል።
ታዲያ ለምንድን ነው ከሃዲዎችን የሚጠሉት?
ማን ከሃዲን ይወዳል? አድናቆት ማለት እኮ ተቀባይነት ማለት አይደለም። ከሃዲ እኔና አንተ ማድረግ የማንችለውን ነገር ነው የሚያደርገው። በአገር ወይም ሰብአዊ ፍጥረት ፍቅር የታሰረ አይደለም። ለራሱ ብቻ ነው ግድ የሚሰጠው። ነገሩ ፈሪነትን ያካትትም፣ በተጨማሪ ግን የሆነ አይነት ወኔንም ያመላክታል። በጣሊያን ወረራ ወቅት በኔና በሌሎችም ላይ በደረሰ አንድ አጋጣሚ ምክንያት ለጉዳዩ ለበርካታ ዓመታት አስቤበታለሁ አለኝ ሽማግሌው።
እኔም ጥቁሙን በመረዳት መንገዱን ጠረኩለት።
እስኪ ስላጋጣሚ ዋጫውቱኝ።
እንዴታ አለኝ። እኔም ባልጠይቀው ኖሮ ታሪኩን ሊያወጋኝ አስቀድሞ ወስኖ የነበረው ሽማግሌ
እንድትጠነቀቅ ሊያስተምርህ ይችላል። ደግሞም የአገርህ ሰዎች ምን ያህል ውስብስብ እንደሆኑ እንድታስብበት ያደርጋል።
ለራሱ ሁለተኛ ስኒ አረቄ ቀዳ። በጣም ቅርብ ይለውም፣ እኔ ግን ግብዣውን አልተቀበልኩም። በምትኩ እሳቱ ላይ እንጨት ጨመርኩ። ሽማግሌው ጀመረ።
ያ ዘመን መቼም በጣም አስቸጋሪ ጊዜ ነበረ። ንጉሱ ሸሽቶ ነበርና እኛም አውራ እንደሌላቸው ልቦች ተበታትነን ነበር። ጣሊያኖቹም ጠንካራ ነበሩ። በዚያ ላይ በሺዎች የሚቆጠሩ ባንዳዎች እያገዟቸው ነበር። ዘመናዊ መሳሪያ አልነበረን። ደግሞም ላሉን ጥቂት መሳሪያዎች ጥይት አልቆብን ነበር። ግን መቼም ነጻነት ቅዱስ ነውና ተነሳን። ወኔ፣ የአገር ፍቅር፣ ጦር፣ መቅረቢያና ጥቂት መሳሪያዎች ብቻ ነው የነበረን። እንዲሁም ጋራ ሸንተሩሩን እናውቀው ነበር። በደጃች አዳነ ስር ነበርኩና ጣሊያኖቹን በወልቃይትና በጠገዴ አጠቃን። ሁለት እዚህ አስር እዚያ ስንገድል ዛሬ 10 ስናቆስል 20 ወይ ከዚያ በታች ነገ ስንል ቆየን። ጣሊያኖቹን መግቢያ መውጫ አሳጣናቸው። ሴቶቻችንን ይወዷቸው ስለነበር ድክመታቸውን ለራሳችን ጥቅም አዋል ነው። ሌላው ደግሞ መርዝ ነው። ከመሀከላቸው አንዱ ራሱን ካረካ በኋላ ራቆቱን እንደተኛ ጎጆ ውስጥ ገብተን አንገቱን እንቀለዋለን። አንዴ ግዴታቸውን ከተወጡ በኋላ ሴቶቹ ከኛ ጋር ይሄዳሉ። አንድ ጊዜ ጣሊያኖቹ ትልቅ ጥቃት ሊጥሉብን እየተዘጋጁ መሆናቸውን መረጃ ደረሰን። ከጠላት ድንበር ኋላ ሰርገው ገብተው የጥቃት እቅዳቸውን ለማደናቀፍ እዚያው እንዲያጠቋቸው ከታዘዙ ሌሎች 25 ሰዎች ጋር አብሬ ተመረጥ። የምወደውና ደግሞ ጎበዝ የሆንኩበት አይነት ስራ ነበር። የቡድኑ ኃላፊ ተደርጌ ተሰየምኩ። አንድ ነሲቡ የሚባል ደፋር ወጣት ደግሞ የኔ ምክትል ነበር። አንድ ውድ የሆነ የእንግሊዝ ብሬን ጠመንጃ ተሰጠን። ጠመንጃዎቻችንን እንደ ጊዜ ሁኔታ በቀይ ጥይት ነበራቸው። እናም ተነስተን ሄድን። ሰርጎ መግባቱ ያን ያህል አስቸጋሪ አልነበረም። ለቃፍቲያና ባዲረምጽ በኩል የነበረው አካባቢ በጣሊያኖች ቁጥጥር ስር አልነበረም። ደግሞም በካሃዲው ታየስር የነበረው ኃይ ወቅዋቃ ብቻ እንደሆነ እናውቃለን። የመጀመሪያው ጉዳያችን ልክ ከቃፍቲያ ወጣ ብሎ ያለ አካባቢ ላይ ነበር። አንድ ባለ 10 ሰው ቃኝ ኃይል ደምስሰን ተጨማሪ መሳሪያና ጥይት አገኘን። የሚከተለው ዘመቻ አዲረምጽ ላይ ነበር። የነዳጅ ማቆሪያና ሁለት የጭነት መኪናዎች አጋየን። ከዚያም ከመንደር ወደ መንደር እየተዘዋወረ የታወቁ ካሃዲዎችን በፍጥነት እየረሸን ተንቀሳቀስ። ፍርሃት በሰፊው ተዛመተ። ታሊያኖቹም ትልቅ ኃይል ከልላቸው ውስጥ እንደገባና የቃፍቲያ አዲረምጽን መስመር የማያስተማመን እንዳደረገው አስበው ግራ እንደተጋቡ ሰማን። ዋናው የአርበኞች ጦር ላይ ጥቃት ከመፈታቸው በፊት እኛን አድኖ ለመደምሰስ ተወሰነ። ተልኳችን ውጤታማ ነበር ማለት ትችላለህ። ችግራችንም እንግዲህ ያኔ ነው የጀመረው።
እኔ እሳቱን ስቆሰቆስ ሽማግሌው ደግሞ ሶስተኛውን ስኒ አረቄ ለራሱ ቀዳ። እኔ ግን የበፊቱን መጨረሱን የእውነት አላስተዋልኩትም ነበር።
ጣሊያኖቹ ተጨማሪ መሰናክሎችን በመንገዳችን ላይ አቆመዋል። ተጨማሪ የቦንድ ኃይሎችን ተሰማርተዋል። ከመንደር መንደር መንቀሳቀስ አስቸገረ፣ ምግብም ችግር ሆነ። ስለዚህ ምን ዘዴ መጠቀም እንዳለብን ከነሲቡ ጋር ተወያየው። አስሰው እስከሚያገኙን ቁጭ ብለን ከምንጠብቃቸው የሚሻለው አካሄድ ማጥቃት እንደሆነ ወሰን። ቃል አቀባዮች ከቃፍቲያ ወጣ ብሎ የሚገኝ ቦታ ላይ 30 ምናምን ጣሊያኖች እንዳሉ ነግረውናል። የማጥቃት እቅድ አውጥተን ስናበቃ ነሲቡ ከሌሎች 10 ሰዎች ጋር ሆኖ እንዲሰልልና አካባቢውን አጥንቶ እንዲመጣ ተላከ። ከሁለት ቀን በኋላ ሲመለሱ ነሲቡ ጣሊያኖቹ ዝርክርክ እንደሆኑና ልናጠቃቸው እንደምንችል ነገረኝ። በማጥቃቱ ላይ ወሰንና ወደ ኢላማችን ተንቀሳቀስ። አስታውሳለሁ ጣሊያኖቹ ወዳሉበት ቦታ ስንጠጋ ጨረቃ የወጣችበት ምሽት ነበር። ለቡድን መሪዎች ትዕዛዝ አስተላለፍኩ። ቦታችንን ለመያዝ 5 ቦታ ተከፈል፣ ግን አንድ ጥይት እንኳን ለመተኮስ አልቻልንም። ጠመንጃና መትረየስ እየተተኮሰብን ዙሪያችን ሙሉ ፍንዳታ በፍንዳታ ሆነ። ወጥመድ ውስጥ ገብተን ተከበብን። የጠላት ጥይቶች የእኛን ሰዎች እየመቱ ዙሪያዬን ጩኸትና ማቃፈስ ሰማሁ። ማንም ሰው እጅ አይሰጥም። መልሼ ለመተኮስ ሽፋን እየፈለኩ ጮኩኝ። የአንድ ሰዓትን ያህል የረዘሙ 5 ደቂቃዎች። ነሲቡ ተጣራው። እዚህ ነኝ ሲል ከርቀት ላይ ሆኖ መለሰ። በቅጽበት ውስጥ መሬት ለመሬት እየዳኸ ወደ እኔ መጣ። እንዴት ነን ያለ ነው ጠየቅኩት። ሁኔታው መጥፎ ነው አለ። 1/6 የቀረን ይመስለኛል። መውጣት እንችላለን ስል ጠየቅኩት። መልስ አልሰጠም። ከወደ አዲረምጽ አቅጣጫ የከባድ ተኩስ ድምፅ እንደማይሰማ አስተዋልኩ። ወደ ተጠናገረው ምሽጋቸው የሚወስደውን መንገድ የምንተው መስሏቸው ጣሊያኖቹ በትንሽ ኃይል እንደዘጉት ጠረጠርኩኝ። አጠገቤ ከነበሩት 4 አርበኞች አንዱ ብቻ ነበር በሕይወት ያለው። ሄድና ስንት እንደተረፈው አይተና ወደዚህ አምጣቸውና አፈልከን ለመውጣት እንሞክራለን አልኩት። ስለቆሰሉት አልጠየቀኝም፣ አውቆታል። ልክ የቆሰሉት ራሳቸው ምን መደረግ እንዳለበት እንደሚያውቁት ሁሉ ጣሊያኖቹ ላይ መልሶ መተኮስ ምንም ጥቅም አልነበረውም። ስለዚህ እንደ ሽፋን በያዝኩት ትልቅ ዛፍ ስር አርፌ ተቀመጥኩ። ጥቂቶቹ መብረራቸውን ቀጠሉ። ከቅርብ ርቀት አሁንም ተኩስ ይሰማኛል። ነሲቡና ሌሎቹ የቆሰሉትን እያሳረፏቸው ነበር። ከትንሽ ጊዜ በኋላ ነሲቡ ተመለሰ። ከሱ ጋርም ሌሎች 3 አርበኞች ብቻ ናቸው የመጡት። አይኖቻችን ተገናኙ። ምንም ተጨማሪ ነገር ማለት አልነበረበትም። ሌሎቹ ሁሉ መሞታቸውን አወኩኝ። አንድ ሰው ሽፋን ሊሰጠን ይገባል አለ ነሲቡ። እኔ ሽፋን ልስጣችሁ? መልስ ከመስጠቴ በፊት የተረፉት ሌሎች ተቃወሙና እነሱ ሊያደርጉት እንደሚገባ ገለጹ። ከመካከላቸው አንዱ ስሙ ከበደ የሚባለው በመጠኑ ያነክስ ነበርና ይሄንን እንደ ምክንያት አቀርበው ወደ ኋላ መቅረት ያለበት እሱ እንደሆነ አረዳ። ምንም እንኳን ማነከሱ ከዚህ በፊት ምንም ያህል የመዝመት ችሎታውን እንዳላስተጓጎለው ብናውቅም ከእናንተ ሁሉ በፍጥነት መሄድ ስለማልችል እንዲያውም ጎትታችኋለሁ አለ። እኔም ነሲቡን ትቶ መሄድ አልፈለኩም። ስለዚህ ከበደ እንዲቀራ አደረኩኝ። ማን ያህል እንዳመሰገነኝ በሰማን ወሮ ቆንጆ ሴት ልጄን የዳርኩለት እንጂ በርግጠኝነት ለሚያጋጥመው ሞት የተስማማው አይመስልህም ነበር። አምስታችን ከበደን ከሞቱት ሰዎቻችን የተወሰዱ መሳሪያዎችና በቂጥ እየተፈተነው ወደ አዲረመጥ መንገድ አቀናን። ከኋላችን ከበደ በሃሞተ ኮስታራነት መተኮስ ጀምሯል። ከተቃራኒ ወገን የሚመጣውም ጥይት የዚያኑ ያህል የሚያደነቁር ነበር። በግርግሩ መሃል ሶስት ባንዳዎችንና አንድ ጣሊያን ወታደር ገለን ማምለጥ ቻል። ሌሊቱን ሙሉ ስንጓዛብረን በነጋታው ጧት አንድ ምንጭ ዳር ረፍት አደረግን። ጥቂት በሶ ስለነበረን እሱን ቀማምሰን አረፍ። ግን ምንም ቢደክመኝም እንኳን መተኛት አልቻልኩም። ጣሊያኖቹ ሲጠብቁን እንደቆዩና በቁጥርም ከ30 በላይ እንደነበሩ እርግጠኛ ነበርኩ። ወኔ ቢስና ችሎታ ያለሽ ስለነበሩ ነው እንጂ ከበው ሙሉ በሙሉ ሊደመስሱን ይችሉ ነበር። ሚስጥር ያሾለከው ማን ነው? ዘመቻው የሚታወቀው በኔ በነሲቡና በሌሎች አራት የቡድን መሪዎች ብቻ ነበር። ከሚያውቁት መሃል ሶስቱ ሞተዋል፣ ሶስት ቀርተዋል። እኔ፣ ነሲቡና ሌላ ወንድ ወሰን የተባለ አርበኛ። ምንም እንኳን ኢትዮጵያዊ ራሱን ጭምር አያምንም ቢባልም መረጃውን ለጠላት ያሾለኩት እኔ እንዳልነበርኩ እርግጠኛ ነኝ። ነሲቡ ጎርጠኛ አርበኛ፣ እንዴት እንዲህ ያደርጋል? ደግሞስ ወደ ኋላ ለመቅረት ፈቃደኛ አልነበር እንዴ? ከሃዲ በምድር ላይ ከሚጠላው አንድ ነገር ከሞት ጋር ለመጋፈጥ እንዲህ ራሱን ዝግጁ አድርጎ ያጋልጣል እንዴ? እሱን በመጠርጠሬ ራሴን በመኮነን ሐሳቡን ተውኩት። ወይ ወንድወሰን ወይ ደግሞ ከሞቱት አንዱ ሊሆን ይችላል። ይህን እንኳን ማጣራት ነበረብኝ። ስለዚህ ነሲቡን ቀሰቀስኩትና ጥርጣሬን ነገርኩት። ከሃዲው ወንድወሰን ከሆነ ማምለጥ አንችልም፣ የጓደኞቻችንንም ደም መበቀል አለብን ሲል ነሲቡ ተስማማ። ከዚያም አንድ ሊተገበር የሚችል የሚመስል እቅድ አወጣንና ወንድወሰንን ተባባሪ የሚገኝበት ነው ወደ ተባለ መንደር ሂዶ እንዲሰልላክ ነው። የተባለውም ተባባሪ በርግጥ የኛ መረጃ አቀባይ ነበር። ወንድወሰን ግን ይሄንን አያውቅም። ከወንድወሰን ጋር ለመገናኘት ቀጠሮ የያዝንበት ቦታ ተጓዝንና ከጥራት ጋር አብሮ ከተመለሰ ከሩቅ ሲመጣልና የምንችልበት ጥሩ ቦታ መርጠን መተባበቅ ጀመር። ሲመጣ ብቻውን ነው የመጣው። ሲፈልገንና ስማችንን ሲጠራ እየሰማን ዝም ብለን ጠበቅ። እውነትም ብቻውን እንደመጣ ስናረጋግጥ ከተደበቅንበት ወጣን። ሲያየን ታላቅ እፎይታ እንደተሰማው ማየት ቻልኩኝ። መጥፎ ነገር ተፈጥሮ ይሆን ብዬ አሰብኩኝ እኮ አለ ሽማግሌው በእፎይታ። ከዚያም ተባባሪው እውነትም በተባለው መንደር እንደሚኖርና ጎጆውም ብቻውን ፈንጠር ብሎ የተሰራ በመሆኑ በምሽት ልናጠቃው እንደምንችል ገለጸልኝ። አመሰገንኩትና በእርግጥም መረጃ ቀባዩን እንደምናጠቃው አሳመንኩት። ከዚያም ነሲቡን ወደዚያው መንደር ሄዶ ከመረጃ ቀባያችን ጋር ስለ ወንድወሰን እንዲያስተያይቅ ላኩት። ሌሎቹን ነሲቡ በሌላ የስለላ ተልእኮ ላይ እንደሆነ ነገርኳቸው። ነሲቡ ሲመለስ መረጃ ቀባዩን እንዳገኘውና የጣሊያን ወታደሮችና ባንዳዎቻቸው ወደዚያ መንደር በመምጣት የሆነ ዝግጅት በማድረግ ላይ ያሉ እንደሚመስል መረዳቱን ነገረኝ። በፍጥነት ተመልሼ እንዲሄድለት ፈልጎ ነበር አለኝ ነሲቡ። ወንድወሰን መረጃ ሰጥቷቸዋል ማለት ነው ብዬ በምሬት ደመደምኩኝ። ይህን ውሻ ልድፋው አለና ነሲቡ ላስቆመው ከመቻሌ በፊት ወንድወሰን ወደ ተኛበት ዘሎ ሄዶ ተኩሶ ገደለው። እኔ እንኳን ካነጋገርኩት በኋላ ብገለው ይሻለኝ ነበር፣ ግን ነሲቡን አልወቀስኩትም። ከሃዲ ከሃዲ ነው፣ እናም የሞተ ከሃዲ አይለቀስለትም። ቀበር ነውና ካደርንበት ቦታ ተነሳን። ለመጪዎቹ ሳምንታት ከበርካታ ተዘዋዋሪ ቃኝ ቡድኖች ጋር ተጋጠም። በመጨረሻም እኔና ነሲቡ ብቻ ቀረን። እኔም ግራ ክንዴ ላይ ቆስዬ ነበር። የሆነውኖ ተሳካልንና ዋናውን ኃይል ተቀላቀልን። ከሁለት ሳምንት በኋላም ዋናው ውጊያ ተጀመረና ሞት ከማንም በላይ ነገሰ። አፈገፈግንና ጠቅላላ አካባቢውን ጥለን ወጣን። ከነሲቡም ጋር ወደ ሌላ ቦታ የሄዱ ቡድኖችን በመቀላቀሉ ተለያየን። እኔ እስከ ነጻነት ድረስ በዚያው አካባቢ ቆየሁ። ሽማግሌው ለራሱ ሌላ ስኒ አረቂ ቀዳ። አሁን እንኳ እኔም ተቀላቀልኩት። ወንድሰን ግን ለምንድን ነው ያደረገው? ሽማግሌውን ጠየቅኩኝ። ወንድሰን ምንም አላደረገም አለ ሽማግሌው። በሸፍጠኛ ከሃዲ የተገደለ ንጹህና እውነተኛ አርበኛ ነበር። ነሲቡ? አዎ አለ ሽማግሌው በሐዘኔታ። ነሲቡ ነበር ከሃዲው። ከነጻነት በኋላ ለወንድሰን የጠላት ተባባሪ ነው ብለን የነገርነውን መረጃ ቀባያችንን አገኘሁት። ስለ ድሮው ጊዜ ስንጨዋወት ሳይታሰብ ስለዚያ ጊዜ ማውራት ጀመር። ነሲቡን ታስታውሰዋለህ ስል ጠየቅኩት። በእርግጥም እንደሚያስታውሰው ነገረኝ። ከቃስቲያ ጦርነት በኋላ አንተ ጋር መጥቶ ጣሊያኖች እናንተ መንደር እንደገቡና አንድ ዝግጅት እያደረጉ እንደነበር የነገርከው ትዝ ይልሃል? ምንም ሊያስታውስ አልቻለም። ነገሩን እዚያ ጋር ልተወው ይችል ነበር። ምንም ቢሆን ረጅም ጊዜ አልፎታል። ይሁንና ለምን እንደሆነ ባላውቅም ጥያቄን ቀጠልኩ። በመጨረሻም አስታወሰ። ግን ነሲቡን ሲያገኘው ስለ ሌሎች ነገሮች መረጃ ሰጥቶት እንደሆነ እንጂ ስለ ጣሊያኖች ምንም የነገረው ነገር እንደሌለ ነገረኝ። እዚያ መንደር ጣሊያኖች ቀርቶ ባንዳዎች እንኳን አልነበሩም። ይበልጥ በተጫንኩት ቁጥር እንዲያው ታሪኩ ይኸው ነው ብሎ ቀረ። ጣሊያኖች እዚያ አልነበሩም። ወደ ራሴ መንደር ከተመለስኩም በኋላ የሰውየው ታሪክ ጭንቅላቴን ይጨቀጭቀኝ ጀመር። ጣሊያኖች አልነበሩም። እንደዚያ ከሆነ ነሲቡ ሲዋሽ ነበር ማለት ነው። የለም፣ ይህም ያመላክተውን መደምደሚያ መቀበል አቃተኝ። ነሲቡ ከሃዲ? ከሃዲ ቢሆንማ ኖሮ እኔ በሕይወት አልተርፍ ነበር እኮ። ሰውየው ነገር ተቀላቅሎበት ይሆናል ብዬ ደመደምኩ። ግን ምንም ሰላም ላገኝ አልቻልኩም። ጭንቅላቴ ነገሩን ሊተወው አልቻለም። ነሲቡን አግኝቼ ነገሩን ለማጣራት ወሰንኩኝ። ሌሎች የማደርጋቸው ነገሮች ስለነበሩ ነሲቡ ያለበትን ለማወቅ ወራት ወሰደብኝ። በጎንደር ከተማ እንደሚኖርና አሁን በጣም ሀብታም ሰው እንደሆነ ወሬ ደረሰኝ። የናጠጠ ነጋዴ ነው ነበር ያሉት። ወደ ጎንደር አቀናሁ። ይህ ለእኔ የስቃይ ጉዞ ነበር። ነሲቡን አገኘሁት። በእርግጥም በልጽጓል። ጥሩ ቤት፣ ቆንጆ ሚስትና አንድ ወንድ ልጅ ነበሩት። ወፍሮ እውነትም ደንበኛ ሀብታም ነጋዴ መስሏል። ቱጃር እንዲህ መባል የሚችል ሰው ጭራሽ ከነበረ ማለት ነው። ሲያየኝ ደስ ስላለው እንግዳ የሆነህ ቤቴ ካላረፍክ ብሎ ድርቅ አለ። በጋለ ስሜት እንኳን ደህና መጣህ በማለቱና በእንከን የለሽ እንግዳ ተቀባይነቱ ምክንያት የመጣሁበትን ዓላማ ሳስበው አፍረት ተሰማኝ። ወደ ጎንደር የመጣሁት ለሕክምና ነው ስለው እሱ ራሱ ሐኪም ጋር እንደሚወስደኝ ቃል ገባልኝ። እንዲህ ያለ ከፍተኛ ደግነት ስላሳየኝ ምጥማጥ የሆንኩ መሰለኝ። ከባድ ነው። በእኔ ቦታ ብትሆን ምን ታደርግ ነበር? ጥያቄው ሳላስበው ነው የተወረወረብኝ። ምን አደርግ ነበር? አላውቅም ስል የማያስቀይመውን መልስ ሰጠሁት። ሁለት ምርጫዎች ነበረውት፣ ወይ ዝም እንዳሉ መሄድ፣ ወይ ደግሞ በቀጥታ ማፋጠጥ። እንዲህ አርጎም ምርጫ የለ አለ ሽማግሌው። እኔም እንደዚህ አስቤ ነበር። ልብ በል ግን ቀላል ምርጫዎች አልነበሩም ሁለቱም። በዚያ ላይ ምን ጊዜም ሊክድ ይችላል። ያኔ ምን አደርጋለሁ? ደብድቤ ላሳምነው ነው? ፍርድ ቤት ልገትረው ነው? በምን ማስረጃ? ደግሞም ዳኛው ራሱ የጣሊያኖች ተባባሪ የነበረ ሰው ቢሆንስ? ከነጻነት በኋላ ከፍተኛ ስልጣን ላይ የወጡት እነሱ ናቸው እኮ። ለጥቂት ቅጽበቶች ሽማግሌው ዝም አለ። እንዲቀጥል እየተጠባበቅኩት አረቄን ተጎነጨው። ለበርካታ ቀናት ተጨነቅኩበት። ቆይቶ ታሪኩን ቀጠለ። መከረኛው ሐኪም ጋርም ሄጄ ምርመራ ተደረገልኝ። ያ ዲቃላም እዚህም እዚያም ሲነካካኝ ቆይቶ የልብ ችግር አለብህ አለኝ። እኔ የመሰለ ጤነኛ ሰው ይታይ እስኪ። የሆነ ሆኖ ነሲቡ ቤት ቁጭ ብዬ ምግቡን ስበላ ቤት ውስጥ ሳድር ከትንሽ ልጁ ጋር ሲጫወትና ያን ሁሉ ጊዜ አባትየው መግደል ታስብ ቆየው። በዚያ በጣፍቲያ በተደረገው መከረኛ ጦርነት የወደቁትን አርበኞች በድንገት ታስባቸው ምንም ሳልናገር ዝም ብዬ ለሚሄድ ነበር። ወንድወሰንን አስታወስኩት። ራሳችንን ከላክነው የውሸት የስለላ ተልእኮ ሲመለስና ሁላችንንም ሲያየን ምን ያህል ተደስቶ እንደነበርና እኛ ግን ጣሪያኖቹን ይዞ ይመጣል ብለን ፈርተን ተደብቀን እንደነበር ጥርት ብሎ ታወሰኝ። ሰው እንግዲህ ማድረግ ያለበትን ማድረግ አለበት አይደል? ስለዚህም ነሲቡን ከጥርጣሬዎቼ ጋር አፋጠጥኩት። በቀጥታ ነው ያልከው? ለነገር ወጣት ነህ። እኔ ግን ጉዳዩን በእጃዙ ቀስ ብዬ ነው ያነሳሁት። አንበሳን የምትገድለው ዘለህ እንደ ጥንቸል ወደ እሱ በመሮጥ አይደለም። ነሲቡን ያንን መረጃ አቀባያችን የነበረውን ሰው እንዳገኘሁትና ምንም እንኳ እሱ ነሲቡን ረስቶት የነበረ ቢሆንም እኔ ትውስታውን እንዳደረስኩለትና በመጨረሻም እንዳስታወስኩት ነገርኩት። በድንገትም ነሲቡ ውጥረት እንዲያውም ጭንቀት ቢቴ ውስጥ ሲገባ ታወቀኝ። እኔም በነገር ወዳ ማድረጌን ቀጠልኩበት። ልታየው የሄድክበትን ቀን ራሱ አስታወሰው አልኩት። ምንም የማላውቅ መስዬ ታስታውሳለህ አይደል ወንድወሰንን ያጠመድነው ዕለት? ነሲቡ ፈገግ አለ። እንዴታ አለ። ያ ውሻ እኮ ሁላችንንም ሊያስጨርሰን ነበር። ሰውየው ግን የዚያን ጊዜ ጣሊያኖችን ቀርቶ ባንዳዎቻቸው እንኳ እዚያ መንደር እንዳልነበሩ ነገረኝ አልኩት። ነሲቡ ዝም ብሎ ተቀመጠ። ግን በደንብ ሳየው እንደደነገጠ ያስታውቃል። ቆይቶም ምላሱ ተፈታለትና ረስቶት መሆን አለበት ብሎ መለሰ። አስታውሳለሁ ባይ ነው አልኩት። የፈጣሪ አለ ስለዚህ እየዋሸ ነው ማለት ነው አለ ነሲቡ። መቼ ብዬ ፈጠን ብዬ ጠየቅኩት። ጣሊያኖች አሉ ብሎ ሲነግረኝ ነዋ ብሎ መለሰና ጨምሮ የፈጣሪ ያለ ያ ወንድወሰንን ያለ ምክንያት ነው የገደልኩት ማለት ነው አለ። ለረጅም ሰዓት ነሲቡን ትክ ብዬ ስመለከተው ቆየሁና ስሸሸው የነበረው ድምዳሜ ላይ ደረስኩኝ። የለም ወንድወሰንንማ በምክንያት ነው የገደልከው አልኩኝ ረጋ ብዬ። ከሃዲ እንደነበረ እኔ እንዳምንህ ፈልገህ ነበር። በመንደር ውስጥ አሉ የተባሉትን ጣሊያኖች ታሪክ የፈጠርከው ጣሊያኖቹ ጋር ተነጋግሮ ወጥመድ አዘጋጅቶልናል ብዬ እንዳምን ለማድረግ ነው። ምን እያልክ ነው? እያኮረፈና እየተቆጣ መጣ። የተዋጣለት ተዋናይ ነው ነሲቡ። አብድሃል እንዴ? እንዴት እኔ እንደዚህ ትጠረጥረኛለህ? ሕይወትህን አላተረፍኩልህም እንዴ? ለምን? ጥያቄን ሳያስበው ነበር የሰነዘርኩት። ለምን ብለህ ትጠይቃለህ? ምክንያቱም ከሃዲው እኔ ስላልነበርኩና ወንድወሰን ስለሆነ ነው። እሱ ነበር አካባቢውን ለመሰለል የሄድን ጊዜ ስለ ቃፍቲያ ጥቃት ለጣሪያኖች መረጃውን ያቀበለው። ሁላችንም መንደርተኞች እያገኘን በነበረበት ጊዜ ለአንዱ ጣሊያን ሰላይ ነግሮ መሆን አለበት። ሰዎች ለገንዘብ ብዙ ነገር ያደርጋሉ ታውቃለህ። ነሲቡ እየተከራከረኝ ይሁን እየተለማመጠኝ መለየት አቃተኝ። ከዚያ በድንገት ከየት መጣ ሳልለው አንድ ነገር አስታወስኩ። 30 ምናምን ጣሊያኖችን ሊሰልሉ የሄዱት 10 ሰዎች ስማቸው ትዝ አለኝ። ነሲቡ፣ ከበደ፣ አየለ፣ በንቲ፣ ያየውና ሌሎችም። ወንድወሰን ከመካከላቸው አልነበረም። አሁን እርግጠኛ ሆንኩ። በፊቱን ንጹሕን አርበኛ ከከሃዲ ጋር በመመሳጠር ወጥመድ ታዘጋጅለት ለምን አላስታወስኩም ነበር? ራሴን ረገምኩኝ። ወንድወሰን እኮ ቀድሞውኑ በዚያ የስለላ ተልእኮ ላይ አብሯችኋል ይደር አልኩት ነሲቡን። ስለዚህ መረጃውን ሊያሾልክ የሚችልበት ምንም መንገድ አልነበረው። ነሲቡ ምንም አላለም። እኔም ምንም አልተናገርኩም። ተፋጠን ለረጅም ጊዜ ቁጭ አሉ። መሄድ አለብኝ ብዬ ተነሳሁ። እሱም ተነሳ። ለምን እንደሆነ ማወቅ አትፈልግም ሲል በራፉ ላይ ስደርስ ጠየቀኝ። ዞር ብዬ ጓደኛዬ የነበረውን ከሃዲ ተመለከትኩት። አልፈልግም አልኩት። እኔ ለምን እንደተረፍኩ አላውቅም። ምናልባት እድሉን ስላላገኘ ይሆናል። ምናልባት ተኩሰ ገለኸኝ ጭንቅላቴን ቆርጠ እንደ ዋንጫ ይዘ ለጣሊያኖች መውሰድ ፈተ ይሆናል። ምንም እንኳ ብዙ ገንዘብ ቢከፍሉህም መጋለጽህ አይቀርም ነበራ። ለዚያ ነው በሩ ላይ እንደቆመ ትቼው ሄድኩ። ዘርፍ የማላየውትም
ሽማግሌው ታሪኩን ሲጨርስ የተደከመና ታላቅ አዘን የተሰማው መሰለ። አሁን እኔ ነበር ጠርሙሱን አንስቼ ተጨማሪ አረቄ የቀዳሁለት።
አመሰግናለሁ አለኝ። ምናልባት አንድ ነፍሰ ገዳይ እንዳሻው በነጻነት በከተማው ውስጥ እንዲዘዋወር እንደፈቀድኩለት ያሰብክ ይሆን? ምናልባት የወደቁት አርበኞች አጥንት እንድበቀልላቸው የማይጨቀጭቀኝ ይመስል ይሆን?
ምስጢራዊ በሆነ ሁኔታ ንግግሩን ቆም አደረገ።
አገሪቱ በጠቅላላ በትላንትናዎቹ ከሃዲዎች እየተዳደረች ባለችበት ጊዜ ፍርድን በገዛ እጄ ለማሳለፍ እኔ ማንኝና ነው? ነሲቡ እኮ በሺዎች መካከል አንዱ ብቻ ነው። ታላቁን አርበኛ በላይ ዘለቀን ብትጠይቀው የመጀመሪያው ከሃዲ ንጉሱ ራሱ እንደሆነ ይነግርህ ነበር። ግን በላይ አሁኔት ነው ሞቷል። እንግሊዞች መልሰው አምጥተው ጫንካንችን ላይ በጣሉት በሸሸው ንጉስ ተሰቀለ። ስለዚህ በመንጋ ከሃዲዎች መሃል አንድ ተጨማሪ ከሃዲ ምንድን ነው? በሱ መሞት የአገሪቱ ሁኔታ ይሻሻላል? የሚሻለው ሁሉንም ጠራርጎ ማጥፋት ነበር። እኔ ያንን ማድረግ እችላለሁ? አባቴ ሁሌም አቅሜንና ማድረግ የማልችላቸውን ነገሮች ለይቼ እንዳውቅ ነው ያስተማረኝ። ዝሆን ማከል የፈለገችን ቁራሪት እኮ አንድታለች። እና በሰላም ተውት። አለመጠየቅ አልቻልኩም።
ሽማግሌው በሰፊው ፈገግ አለና ከአረቄው ተጎነጨ።
እንዴት ያለ አረቄ ነው እባክህ አለ። ምንም የማይገናኝ ነገር ልንገርህ፣ የጎጃም ሴቶች ማለፊያ አረቄ ነው የሚያወጡት። እንደ በላይ ዘለቀ ያሉትንም ይወልዳሉ። ኢትዮጵያውያን ሴቶች ለነገሩ በአጠቃላይ የጀግኖች እናቶች ናቸው ለማለት እደፍራለሁ። አዎ ይኸው ነው።
ጥያቄን እየሸሸ እንደሆነ ተሰማኝ። አረቄን ፉት አልኩት።
የተበሳጨ ትመስላለህ አለ ሽማግሌው፣ አሁን ደግሞ በኃይል እየሳቀ። ለምን አታውቀኝም እኮ እኔን። ለማንኛውም ለመልካም አስተያየትህ አመሰግናለሁ። ኃላፊነቴን ሳልወጣ አልቀረውም። የኔ ልጅ የሞቱት በቀል ተፈጽሞላቸዋል አለ። የሞቱት በሰላም ሊያርፉ የሚችሉት ያ ሲሆን ብቻ ነው። እኔም በሰላም ልኖር የምችለው ያ ሲሆን ብቻ ነው።
ከመተኛታችን በፊት ተጨማሪ አረቄ ጠጣን። በህልሜም በርካታ ቁጥር ያላቸው አርበኞች ሲፎክሩና ሲሸልሉ፣ ሰንደቅ ዓላማውንና አሮጌ ጠመንጃዎቻቸውን ሲያወዛውዙ፣ እንዲሁም ታሪኩን የነገረኝን ጓደኛዬን የመሰለ ሽማግሌ አብሯቸው ሲስቅ አየሁ። እንድቀላቀላቸው ጥሪ እያደረጉልኝ ነበርና እኔም ያለምንም ማመንታት ወደ እነሱ ስሮጥ ጠዋት ስነሳ ራሴን የሚከፍ ራስ ምታት ይዞኝ ነበር። ሽማግሌው ጓዴ ተነስቶ ከሄደ ቆይቷል። በጣም አልተገረምኩም። ኢትዮጵያ ውስጥ መጠበቅ ያለባችሁ ፈጽሞ አስደናቂ የሆነን ጉዳይ ብቻ ነው። አሁን የተፈጠረው ነገር ደግሞ ምንም ያልተለመደ ነገር አልነበረውም። መቼም ሽማግሌው ስሙን እንዳልነገረኝ እኔም ብሆን የኔን እንዳልነገርኩት አስተውላችኋል። የምለው ነገር አሁን ተገለጠላችሁ?
ጠቅላላ ፕሮግራማችን በዚህ ይጠናቀቃል። ይህንኑ ፕሮግራም ነገ ጠዋት ከአንድ እስከ ሶስት እንዲሁም ከሰዓት በኋላ ከሰባት እስከ ዘጠኝ ሰዓት በድጋሚ እናሰማለን። ደህና እምሹ።
Na gadai dama, na gadai dama, na gadai dama, na gadai dama, na gadai dama.